የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ጥር 19 2016 ዓ.ም ዝግጅታችን ጀመረ።
በወጣቶቹ ዘንድ እየጨመረ የመጣው HIV AIDS የወረርሽኝ ስጋት ፈጥሯል።
እርግዝናን በሚፈሩት ልክ HIVን አይፈሩም የሚል መረጃዎች አሉና ወጣቶች ውስጥ ትራንስሚሽኑ ካለ ተመልሶ ወረርሽኝ የማይሆንበት ምክንያት ስለሌለ ሃይ ሪስክ አዶለሰንት ጋርልስ እንደ ያንግ ዊመኖች ላይ እየሰራን እንገኛለን ማለት ነው።
በጤና ሚኒስቴር የኤችአይቪ መከላከልና መቆጣጠሪያ መሪ አስፈጻሚ የሆኑትን አቶ ፈቃዱ ያደታን የሰማችሁት። ከዜና በኋላ ሰፋ ያለ ዘገባ ይኖረናል።
ቤክንባወር የሚባል ኳስ ተጫዋች ነበር ጀርመናዊ። ከኋላ ሄዶ ሲያገባ እነሱ ሊብሮ ይሉታል ያን ፈረንጆቹ። ስለዚህ ያንን ነገር መተግበር ይፈልግ ነበር። ጌታና ጊዮርጊስ ሲጫወቱ ኢትዮጵያ ሻምፒዮና ከኋላ ሄዶ አግብቶባቸዋል። አራት ጥራት አልፎ ሀይሌ ካሴ ነው ሊብሮ ማለት ይሄ ነው ያለው ሲመለስ።
አሁን ደግሞ የሰማችኋቸው አቶ አለማየሁ መኩሪያን ነው። በዚህ ሳምንት ህይወቱ ያለፈው አንጋፋ የስፖርት ጋዜጠኛና ታሪክ አዋቂው የገነነ መኩሪያ ወንድም ናቸው። በቅጽል ስሙ ሊብሮ በመባል የሚታወቀው ገነነ በህይወት እያለ ስለሰራቸው ስራዎቹ ከቤተሰቦቹና ከባልደረቦቹ አንደበት እንሰማለን።
ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ የዕለተ እሁድ ጥር 19 2016 ዓ.ም ምረት የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስምንሽ ይቆየና
ደረጀ ደስታነን። ብራን ኃይሉ በቅንብሩ አብራን ትቆያለች። የፕሮግራሙ ዋና አዘጋጅ ሲሆን ግርማ ናት። በምሽቱ መሰናዷችን የተለያዩ ማህበራዊና ኢኮኖሚያዊ ጉዳዮችን ዳስሳለን። ዘና የሚያደርጓችሁ ሙዚቃዎችንም አሰናድተናል።
ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
እንደምን አመሻችሁ። ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። እስራኤል ጋዛ ውስጥ በሐማስ ላይ የምታካሄደውን የጦር ዘመቻ ለሁለት ወራት እንድታቆም በመልሱ 100 ያክል በጥቅምት 7ቱ የሐማስ ጥቃት ወቅት የታገቱ ሰዎች እንዲለቀቁ የሚያስችል ስምምነት ላይ ለመድረስ የዩናይትድ ስቴትስ ተደራዳሪዎች በመልካም እርምጃ ላይ እንደሚገኙ ሁለት ከፍተኛ የአስተዳደሩ ባለሥልጣናትን ጠቅሶ አሶሺየትድ ፕሬስ ዘግቧል። ማንነታቸው በሚስጥር እንዲያዝ የጠየቁት ባለሥልጣናት ፊርማ ይሰፍርበታል ተብሎ የሚጠበቀው ስምምነት በሁለት ምዕራፎች ተግባራዊ ይሆናል ብለዋል። በመጀመሪያው ምዕራፍ እስከ ያልተለቀቁ ሴቶች፣ አረጋውያንና የቆሰሉ ታጋሾች በሐማስ ይፈቱ ዘንድ ውጊያው ይቆማል። በመቀጠል ደግሞ እስራኤልና ሐማስ ጦርነቱ በሚቆምባቸው 30 ቀናት የእስራኤል ወታደሮችና ሰላማዊ ሰዎች በሚለቀቁበት ሁኔታ ዙሪያ ሁለተኛውን ምዕራፍ ትግበራ ዝርዝር ጉዳይ ላይ ይሰራሉ ተብሏል። የሚጠበቀው ስምምነት እስራኤል ወደ ጋዛ ተጨማሪ ሰብአዊ ድጋፎች እንዲገቡ እንድትፈቅድም ይጠይቃል። የታቀደው ስምምነት ጦርነቱን ባያስቆመውም ለግጭቱ ዘላቂ መፍትሄ የሚሆን መሰረት እንደሚጥል የዩናይትድ ስቴትስ ባለሥልጣናት ተስፋ አድርገዋል። ዘገባው የአሶሲየትድ ፕሬስ ነው። የፍልስጤም ስደተኞችን የሚረዳው የተባበሩት መንግስታት የእርዳታና ሰብአዊ ተግባራት ተቋም በእንግሊዝኛ መጻሩ UNRWA 12 ሰራተኞች ሐማስ በእስራኤል ላይ ባደረሰው የጥቅምት 7ቱ የሽብር ጥቃት ላይ ተሳትፈዋል የሚለውን ውንጀላ ተከትሎ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ በድርጅቱ የውስጥ ቁጥጥር አገልግሎት በኩል አስቸኳይ ምርመራ እንደተጀመረ በዛሬው ዕለት አስታውቀዋል። የተባበሩት መንግስታት የእርዳታና ሰብአዊ ተግባራት ተቋም የበላይ ኃላፊ የሆኑት ፊሊፕ ላዘርኒ ክስ የቀረበባቸውን 9 ሰራተኞች በአስቸኳይ በመለየት ከስራ እንዲታገዱ እንዳደረጉ ጉተሬጅ ተናግረዋል። አንደኛው ሰራተኛ መሞታቸው ሲረጋገጥ የሌሎች 2 ሰራተኞች ማንነት እየተጣራ እንደሆነም ዋና ጸሐፊው አክለዋል። ማንኛውም በሽብር ተግባራት ላይ ተሳታፊ የሆነ የድርጅታቸው ሰራተኛ የወንጀል ክስን ጨምሮ ተጠያቂ እንደሚሆን የተናገሩት ጉተሬዥ ተቋማቸው በመደበኛ አሰራሩ መሰረት ግለሰቦችን ለመክሰስ ብቃት ካለው ባለስልጣን ጋር ለመተባበር ዝግጁ እንደሆነም ገልጸዋል። በአውሮፓውያኑ ጥር 17 የተባበሩት መንግስታት የእርዳታና ሰብአዊ ተግባራት ተቋም ሙሉና ነጻ ድርጅታዊ ምርመራ እንደሚያደርግ ማስታወቁን ጉተሬዥ አውስተዋል። በወንጀለው ማግስት ለድርጅቱ የገንዘብ ድጋፍ ማድረጋቸውን ያቆሙ ሀገራት የዕለት ህልውናቸውን ከድርጅቱ ድጋፍ ጋር ላስተሳሰሩ 2 ሚሊዮን የጋዛ ሰላማዊ ሰዎችና ለሰብአዊ ሰራተኞች በጣም አደገኛ በሆኑ አንዳንድ ሁኔታዎች ውስጥ ሳይቀር ሲሰሩ መቆየታቸው ለተናገረላቸው በ10 ሺዎች የሚቆጠሩ ወንድና ሴት ሰራተኞች ዳግም የድጋፍ እጃቸው እንዲዘረጉ ዋና ጸሐፊው ተማጽነዋል። እስራኤል የውጭ ጉዳይ ሚኒስትር እስራኤል ካትስ በትናንትናው ዕለት የተባበሩት መንግስታት የእርዳታና ሰብአዊ ተግባራት ተቋም ለእውነተኛ ሰላምና ልማት ዝግጁ በሆኑ ተቋማት እንዲተካ ጥሪ አቅርበዋል። ካትስ በማኅበራዊ ሚዲያ መልእክታቸው ላይ አገራት የአሜሪካን፣ አውስትራሊያን፣ ካናዳን፣ ብሪታንያን፣ ጣሊያንና ፊንላንድን ፈለግ ተከትለው ለተቋሙ የሚሰጡትን የገንዘብ ድጋፍ እንዲያቆሙ ጠይቀዋል። እስካሁን 9 አገራት ለተቋሙ የሚሰጡትን የገንዘብ ድጋፍ ገጥተዋል። የብሪታንያ ግዛት አጼ በመላ ዓለም የሚኖሩ ሰዎችን በሚገዛበት ዘመን በእጁ ያስገባቸው ሀብቶች እንዲመለሱ ግፊት ባየለበት በአሁኑ ሰዓት 2 የእንግሊዝ ሙዚየሞች የተዘረፉ የወርቅና የብር ቅርሶችን ለጋና በረጅም ጊዜ ብድር ስምምነት ሊመልሱ እንደሆነ ተሰምተዋል። በለንደን የሚገኙት የብሪታንያ ሙዚየም እንዲሁም የቪክቶሪያና አልበርት ሙዚየሞች ጠቃሚ ነው ባሉት ባህላዊ ትብብር ዙሪያ በሳምንቱ መጨረሻ ላይ መግለጫ ሰጥተዋል። ብድሩ መሰል ባህላዊ ቅርሶችን እና የኤሌገን እብነ በረዶች በሚል የሚጠሩትን የግሪካውያን ሐውልቶችን ወደ ሀገራቸው እንዳይመለሱ የሚከለክለውን የእንግሊዝ ሕግ በዘዴ ለማለፍ እንዳስቻለ ተነግረዋል። ከጋና የመጣ ጥንድ የብር እግር አምባር ጨምሮ 17 ቁሳቁሶች በብድሩ ተካተዋል። ሙዚየሞች ቁሳቁሶቹን ሊያገኙ የቻሉት ከ1873 እስከ 1874 የአውሮፓውያኑ ዘመን በዘለቀው የአንግሎ አሳንቴ ጦርነት ወቅት የእንግሊዝ ወታደሮች የኩማሲ ቤተ መንግሥትን ከዘረፉ በኋላ ነው። በስተመጨረሻም ስፖርት። በኮትዲቯር አዘጋጅነት በመከናወን ላይ ያለው የአፍሪካ ሀገራት የእግር ኳስ ዋንጫ የጥሎ ማለፍ ጨዋታዎች በትናንትናው ዕለት ተጀምረዋል። ደቡብ አፍሪካዊቷ ሀገር አንጎላና ምዕራብ አፍሪካዊቷ ናይጄሪያ ተፎካካሪዎቻቸውን በመርታት ወደ ሩብ ፍጻሜ ለመሸጋገር ችለዋል። አንጎላ ጎረቤት ሀገር ናሚቢያን 3-0 በረታችበት ጨዋታ ጊልሰን ዳላ 2 ግቦችን ሲያስቆጥር ማቡሉሉ 1 ግብ አክሏል። በዚህ ጨዋታ 2 ተጫዋቾች የቀይ ካርድ ሰለባ መሆናቸውን ተከትለው ሁለቱም ቡድኖች በ10 ተጫዋቾች የተመደበውን ሰዓት አጠናቀዋል። በፊሊክስ ሆፕዌ ቦይጊኒ ስታዲየም በተደረገው 2ኛው ጨዋታ ላይ የተገናኙት በአገሩ የእግር ኳስ ታሪክ የላቀ ስም ያላቸው ናይጄሪያና ካሜሩን ነበሩ። ኃያል ንስሮች አዲሞላ ሉክማን አከታትሎ ባስቆጠራቸው 2 ግቦች የረጅም ጊዜ ተቀናቃኛቸው የካሜሮን ብሔራዊ ቡድንን ድል አድርገዋል። የማይበገሩ አናብስት በሚል መጠሪያ የሚታወቀው የካሜሮን ብሔራዊ ቡድን በዘንድሮ አቋሙ ትችት ሲቀርብበት የነበረ ሲሆን ከትናንቱ ሽንፈት በኋላ ከውድድሩ መሰናበቱ እርግጥ ሆኗል። የናይጄሪያና የአንጎላ ብሔራዊ ቡድኖች ለግማሽ ፍጻሜ ለማለፍ የፊታችን አርብ ይፋለማሉ። አድማጮቻችን፣ ከአሜሪካ ድምፅ ያዝናቸው የምሽቱ አጫጭር ዜናዎች እነዚህ ናቸው። ከቀሪ የእሁድ ምሽት ስርጭት ጋር አብራችሁ ቆዩ።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ጥር 19 2016 ዓ.ም የመስታወት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት።
ደረጀ፣ ዛሬ ዝግጅታችንን የምንጀምረው በበርካታ የሙዚቃ አፍቃሪዎች ዘንድ ዳግማዊት ጂጂ የሚል ስያሜ እስኪሰጠት ከፍተኛ አድናቆት በተቸረችው በመድረክ ስሟ የማ በመባል በምትታወቀው የማርያም ቸርነት ሙዚቃ ነው።
ትክክል ነው ስመኝሽ። የማርያም ወይም የማ የደጋ ሰው በሚል የአልበም መጠሪያ የለቀቀቻቸው ሙዚቃዎቿ የተለያዩ አገር በቀልና የአውሮፓ መሳሪያዎችን በማዋሃድ የተሰራ መሆኑንም ልዩ ያደርገዋል። በአብዛኛው ስለ ፍቅር የሚያቀነቅኑት ዜማዎቿ በልዩ ስነ ጽሑፋዊ ውበትና ለዛ የተጻፉ ናቸው።
ልክ ነው። እንግዲህ ስለ የማ ይህንን ያክል ካነሳን አድማጮቻችንን እኔ እጅግ የወደድኩትን ጋሻዬ ክርኑን በመጋበዝ የዛሬ መስታወት መሰናዷችንን እንጀምር።
Shout it. Shoch yemi honulat la matau shoch zombie zona jibosh bikabuna berhat albanen sintara skinduna
የማርያም ቸርነት ወይም በመድረክ ስሟ የማ ጋሻዬ ክርኑ እያለች የምትጫወተውን አዲስ ሙዚቃ ነው ሰምተን የተመለስነው። ወደ በኋላ ላይ ሌሎች በቅርቡ የተለቀቁ በአይነታቸው በስራቸው ለየት ብለው በአድማጮች ጆሮ ዘንድ ቶሎ መድረስና መወደድ የቻሉ ሌሎች ሙዚቃዎችንም እንጋብዛለን።
አሁን ቀዳሚ ወደ አደረግነው የመጀመሪያው መሰናዷችን እንለፍ። ወጣቶችና የኤችአይቪ ኤድስ ወረርሽኝ ስጋት።
ከአመታት በፊት ኢትዮጵያ ውስጥ የበርካታ ሰዎችን ህይወት የቀጠፈው ኤችአይቪ ኤድስ አሁንም ወረርሽኝ ሆኖ እንዳይከሰት አዲስ ስጋት ፈጥሯል። እንደውም ባለሙያዎቹ እንደሚሉት ወጣቶች እርግዝናን የሚፈሩትን ያክል ኤችአይቪ ኤድስን እየፈሩ አይደለም።
በተለይ ደግሞ በወጣቶች ዘንድ የሚታየው የሱስ ተጋላጭነት መጨመር፣ የወሲብ ጓደኛ ማብዛትና ለኤችአይቪ ኤድስ ሲሰጥ የነበረው ትኩረት መቀነስ ለቫይረሱ ስርጭት መጨመር ምክንያት እየሆነ መምጣቱን ነው የጤና ሚኒስቴር ያመለከተው። ስመኝሽ ቫይረሱ በተለይ በወጣቶች ዘንድ ስላለው ስርጭትና የመቆጣጠር እንቅስቃሴ ዙሪያ ባለሙያዎችን አነጋግረሽ ያሰናዳሽው ዝግጅት ነው ቀዳሚው። ወደዚያው እንለፍ።
ባለፉት አመታት ኤችአይቪ ኤድስ ባለም አቀፍ ደረጃም ይሁን በሀገር ደረጃ በከፍተኛ ሁኔታ ቢቀንስም አሁንም በዓለም ላይ አሳሳቢ ከሚባሉ ወረርሽኞች አንዱ ሆኖ ቀጥሏል። የተባበሩት መንግስታት ድርጅት በዚህ አመት ይፋ ባደረገው ሪፖርት ከሳራ በታች ባሉ የአፍሪካ ሀገራት አዲስ በቫይረሱ የሚያዙ ወጣት ሴቶችና ታዳጊዎች ቁጥር በከፍተኛ መጠን መጨመሩን አመልክቶ አፍሪካ የቫይረሱ ማዕከል ሆና እንድትቀጥል እንዳደረጋት አስታውቋል። በኢትዮጵያም በሀገር ደረጃ የቫይረሱን ስርጭት ከአንድ ከመቶ በታች ማውረድ ቢቻልም እንደ ጋምቤላና አዲስ አበባ ባሉ አካባቢዎች ግን የቫይረሱ ስርጭት ከ3.5 ከመቶ በላይ ሆኖ መቀጠሉን በጤና ሚኒስቴር የኤችአይቪ መከላከልና መቆጣጠር መሪ ስራ አስፈጻሚ አቶ ፈቃዱ ያደታ ይገልጻሉ። ድሬዳዋና ሐረርም የቫይረሱ ስርጭት በከፍተኛ ደረጃ የሚታይባቸው አካባቢዎች ናቸው።
እንግዲህ ከፍተኛ ስርጭት ያለው ጋምቤላ ክልል ነው፣ ከዛ አዲስ አበባ ነው። ያ ደግሞ ዋናው ምክንያት ምንድነው? የጋምቤላው ከባህላዊና ከጎጂ ልማዳዊ አሰራሮች አሉ። ከነዚህ ጋር በተያያዘ አንዳንድ የኤችአይቪ ስርጭትን ሊያፋፍሙ የሚችሉ ሁኔታዎች አሉ። በተለይ የወንዶች ግርዛት አንዱ ችግር ነበር እና እዛ ላይ እኛ በተቻለን መጠን ልዩ የሆነ የትግበራ ስትራቴጂ ቀርጸን እየሰራንበት እንገኛለን። አዲስ አበባ ደግሞ የሀገሪቷ ትልቋ መዲና ናት። የተለያየ አርቲፊሻል አርባናይዜሽን አለ፣ የሶሾ ኢኮኖሚክ ዲፍረንሶች አሉ። በተለያየ ምክንያት የሴተኛ ዳሪዎች ብዛት አሉ። እና ብዙ የሪስክ ቢሄቨሮች ስላሉ ዩኒቨርሲቲዎች ያሉበት የተለያዩ የንግድ ቀጠናም ስለሆነች አዲስ አበባ ውስጥ ከፍ ይላል።
ኢትዮጵያ ውስጥ በየአመቱ አዲስ በቫይረስ የሚያዙ ሰዎች ቁጥር ከ8000 ሲበልጥ በአመት 11000 ሰዎች በበሽታው እንደሚሞቱ የጤና ሚኒስቴር መረጃ ያሳያል። ከነዚህ ውስጥ አብዛኞቹ ወጣቶችና አፍላድሜ ላይ የሚገኙ ልጆች መሆናቸውን አቶ ፈቃዱ ይናገራሉ።
በተለይ ትምህርት ቤት ውስጥም ጭምር ያሉ እናም ደግሞ ስራ አጦች ውስጥ በሚፈልገው ልክ እየቀነሰ አለመሆኑን ነው ያየነው እንጂ አልጨመረም። ነገር ግን ካዳልቶች ጋር ኮምፔር አድርገን በምናይበት ጊዜ 15 እስከ 29 አመት ማከለ ያሉ ወጣቶች ትልቅ ኮንትሪቢዩሽን አላቸው በዚህ አዲስ የሚያስ ምጣኔ ውስጥ።
ወጣቶች ለቫይረሱ የበለጠ ተጋላጭ ለመሆናቸው የተለያዩ ምክንያቶች አስተዋጽኦ እንደሚያደርጉ አቶ ፈቃዱ ይናገራሉ። ከነዚህ ውስጥ አንዱ በተለይ በሽታውን እንደሌላ አድርጎ እስከ ማሰብ የደረሰ መዘናጋት መሆኑን ያሰምሩበታል።
ኤችአይቪ ጋር ሰው ኖርማሊ መኖር እንደሚችል፣ ኤችአይቪ ፖዚቲቭ ሆኖ ከኤችአይቪ ነጻ የሆነ ጀነሬሽን ማፍራት እንደሚችል፣ ፕሮዳክቲቭ ሆኖ ሰርቶ መኖር እንደሚችል ደረጃ ላይ መድረሳችን አዲሱ ጀነሬሽን እንዲዘናጋ ያደረገ ይመስለኛል። በፊት ኤችአይቪ ምን ያክል ሰውን እንደሚጎዳ፣ ሰዎች ታሞ ምን ያክል እንደሚማቀቁ እናም ደግሞ የሞቱ ምጣኔ በየቀኑ ቀብር እንደነበረ፣ ሰዎች ትሮማታይዝድ ሆኖ በጣም ይከላከሉ ነበር እና አሁን ላይ ያለ ግን የአሁኑ ጀኔሬሽን ምናልባት በትምህርት ቤት እና በሚዲያ ካልሰማ በስተቀር አይቶ ተቃጥሎ ስላላየ አንድ እሱ ነው።
ሌላው አቶ ፈቃዱ ለስርጭቱ ምክንያት አድርገው የሚገልጹት የበይነ መረብ እና የማህበራዊ ሚዲያ ትስስር ገጾችን ነው። በኢትዮጵያ የተለያዩ አካባቢዎች ከተስፋፉት ጫት ቤቶች፣ ሺሻ ቤቶች፣ ማሳጅ ቤቶችና አደንዛዥ እጾች ጋር ተደምሮ ማህበራዊ ሚዲያዎች ወሲብ ነክ መረጃዎችን ያለ ገደብ ማሰራጨታቸው ወጣቶችን ለልቅ የግብረ ስጋ ግንኙነት ያጋለጡ ሲሆን ለቫይረሱ ስርጭት መጨመር አስተዋጽኦ ማበርከታቸው ነው አቶ ፈቃደም ያስረዱት።
ዘመኑ ያፈራው ይሄ ግሎባላይዜሽን የሶሻል ሚዲያው በጣም አጋላጭ ነው የሚል እምነት አለኝ። ምክንያቱም ኢንተርኔት አክሰሶች አሉ። ያንን በማየት በጣም ታዳጊና ፒውር የሆኑ ካንትሪዎች ደግሞ አመዛዝኖ ስለማያዩት ያዩትን ሁሉ ነገር ሆኖ መገኘት ይዝልንትን ስለሚሆናቸው ይህ ከትዳር በፊት ወይ ደግሞ ከጋብቻ በፊት ራስን ገድቦ የመኖር ወይ ደግሞ አንድ ለአንድ የመታቀብ እና የመሳሰሉት ችግር ይመስለኛል። ድሮ የኢትዮጵያ ባህልም የኢትዮጵያ የእምነት ዶክትሪንም እናም ደግሞ የአባቶች እምነት ከጋብቻ በፊት የግብረ ስጋ ግንኙነት በጣም የተከለከለ የሚወገዝ ነው። አሁን ግን ችላ የተባለ እንደ ዘመናዊነት የተወሰደ የሚመስል ሁኔታዎች አሉ። ኢቨን እርግዝናን በሚፈሩት ልክ ኤችአይቪን አይፈሩም የሚል መረጃዎች አሉ።
የተባበሩት መንግስታት ድርጅት ሪፖርት የስርጭቱ መጠን ከወንዶች ጋር ሲነጻጸር በተለይ በወጣት ሴቶችና ልጃገረዶች ዘንድ በ71 ከመቶ ከፍ ያለ መሆኑን አስታውቋል። በተለይ በምስራቅና ደቡብ አፍሪካ የሚኖሩ እድሜያቸው ከ10 እስከ 19 በሚሆኑ ልጃገረዶች ዘንድ ያለው የኤችአይቪ ስርጭት በቀውስ ደረጃ ላይ መሆኑንም አመልክቷል። ዩናይትድ ስቴትስ በሚገኘው ጆርጅ ታውን ዩኒቨርሲቲ ተባባሪ ፕሮፌሰር የሆኑትና በኤችአይቪ ኤድስ ወረርሽኝ ዙሪያ በርካታ ጥናቶችን ያካሄዱት ዶክተር ሰብለ ካሳይ በተለይ ወጣት ሴቶች ልጆች ለቫይረሱ ተጋላጭ የሆኑበትን ምክንያት ያስረዳሉ።
And there are a number of reasons that I think could contribute to that.
ለዛ አስተዋጽኦ የሚያደርጉ በርካታ ምክንያቶች አሉ። በመጀመሪያ ደረጃ የእድሜ እኩዮቻቸው ምርመራ በማድረግ በደማቸው ውስጥ ኤችአይቪ መኖር አለመኖሩን የማረጋገጥ ልማድ ከሌለ ቫይረሱ በቀላሉ ይሰራጫል። ምርመራ በቅድሚያ ልናደርገው የሚገባው ቁልፍ ነገር ነው። አንዳንዴ ተራ የሚመስሉንን ነገር ግን በጣም ጠቃሚ የሆኑ ልማዶችን በማስቀጠል ዙሪያ ትኩረት ማድረግ ይኖርብናል። ሌላው ወጣት ሴቶች ወደ ወሲብ እንዲገቡ የሚያደርጋቸውን ማህበራዊና ባህላዊ ሁኔታዎች ለማስተዋልም አስፈላጊ ነው። ከወሲብ በፊት ማድረግ ስላለባቸው ጥንቃቄዎች ያውቃሉ? ራሳቸውን መጠበቅ ይችላሉ ወይስ ከቁጥጥራቸው ውጪ በሆነ ሁኔታ ነው የሚፈጽሙት? የገንዘብ ጥያቄ አለባቸው? የሚሉት ሁሉ ተጋላጭነታቸውን የሚጨምሩ ጉዳዮች ናቸው።
ስራአጥነትና ሌሎች ማህበራዊና ኢኮኖሚያዊ ተግዳሮቶች ወጣቶችን ለኤችአይቪ ኤድስ ተጋላጭ የሚያደርጉ ተጨማሪ ተግዳሮቶች መሆናቸውን የሚገልጹት አቶ ፈቃደም ስርጭቱ ካለ ቫይረሱ መልሶ በሀገር ደረጃ ወረርሽኝ ሊሆን የሚችልበት ሁኔታ መኖሩን ያሰምሩበታል።
ሀገራችን በተለያየ ምክንያት የስራአጥነት ችግርም እንዳለ ያም ሁሉ የማህበራዊና ኢኮኖሚያዊ ችግሮች ወደ ሴክሹዋል ትራንዛክሽን ወደ ኮመርሻል ሴክስ ወርኪንግ እና ወደ ተለያዩ ችግሮች ሊከት የሚችል መረጃዎች አሉ። ስለዚህ እኛ አሁን ወጣቶች ውስጥ ትራንስሚሽኑ ካለ ተመልሶ ወረርሽኝ የማይሆንበት ምክንያት ስለሌለ በትጋት ለመስራት እና ዋና ፕራዮሪቲ ፖፑሌሽን ብለን አይደንቲፋይ አድርገን በናሽናል ስትራቴጂክ ፕላን ውስጥ ነርፈን እነዚህ ሃይ ሪስክ አዶለሰንት ገርልስ እንደ ያንግ ዊመኖች ላይ እየሰራን እንገኛለን ማለት ነው።
ሌላው ለኤችአይቪ ኤድስ ስርጭት መጨመር ምክንያት ሆኖ የሚጠቀሰው በተለያዩ አካባቢዎች የተካሄዱና የቀጠሉ ግጭቶች ናቸው። በተለይ በጦርነት ወቅት የሚደርሱ መደፈሮች፣ የቤት ውስጥ ጾታዊ ጥቃቶችና የጤና ተቋማት ተደራሽ አለመሆን ለቫይረሱ ተጋላጭነትን እንደሚጨምሩ ዶክተር ሰብለ ያስረዳሉ።
So definitely violence of any kind, rape, intimate partner violence,
አስገድዶ መድፈር ወይም ከቅርብ አጋር የሚደርስ ጥቃትን ጨምሮ ማንኛውም በጦርነት አውድ ውስጥ የሚደርስ ጥቃት ለኤችአይቪ ቫይረስ ያለውን ተጋላጭነት ይጨምራል። ምክንያቱም ግጭት ከአዲስ ተጋላጭነት በተጨማሪም የሕክምና ፕሮግራሞችና የቫይረሱን ስርጭት ለመከላከል ይሰሩ የነበሩ ስራዎችን ሁሉ ያስተጓጉላል። ከቫይረሱ ጋር የሚኖሩ ሰዎችም ሕክምናቸው ይቋረጣል፣ ቫይረሱንም ሊያስተላልፉት ይችላሉ። ይሄ ወረርሽኙ እንዲባባስ ያደርጋል።
በኢትዮጵያም በትግራይ በአማራ በኦሮሚያና በሌሎች አካባቢዎች ግጭቶች ያስከተሏቸው ጾታዊ ጥቃቶች የጤና ተቋማት ውድመትና ተደራሽነት ከኤችአይቪ ኤድስ ጋር ተያይዘው የሚሰጡ አገልግሎቶችን አስተጓጉሏል። ሆኖም አቶ ፈቃደ እንደሚሉት የጤና ሚኒስቴር እንደዚህ አይነት ግጭቶች ሲነሱ ችግሩን ለመቆጣጠር አስቀድሞ የሚዘጋጅ በመሆኑ ችግሩን መልሶ መቆጣጠር እንደቻለ ያስረዳሉ።
እንደምሳሌ ከወሰድና አሁን በሰሜኑ ጦርነት ጊዜ በአማራ ክልል የተፈጠረው የአገልግሎት አሰጣጥ ዲስተርባንሶችን ማኔጅ ያደረግንበት በጣም ኤግዛምፕለሪ ነበር። ምክንያቱም ዲፍረንሺየትድ ሰርቪስ ደሊቨሪ ሞዴል የሚባል ያ ማለት ምን ማለት ነው? በፊት በየወሩ መጥቶ የሚወስዱትን ለየሶስት ወር መድኃኒታቸውን ወስዶ ለየት ያለ የጤና ተቋም ክትትል የሌላቸው ተገልጋዮች ለሶስት ወር ለስድስት ወር ቆይቶ እንዲመጡ የማድረግ በዛ ምክንያት ብዙ ችግሮችን ለማለፍ ተችሏል። ከዛም በዘለለም ደግሞ የኢንፍራስትራክቸሮች መጎዳት፣ ፈርኒቸሮች መጎዳት፣ የመድኃኒቶች መጎዳት እና ኢቨን እዛ የሚሰሩ የጤና አገልግሎት የጤና ባለሙያዎችም ከዛ መለየት ጋር ተያይዞ ለተረበሹ አገልግሎቶች ቤዝላይን አሴስመንት ተሰርቶ ሪስቶሬቲቭ የሆነ ሜጀርመንቶች ተወስዶ በአግባቡ ለመመለስ ችለናል። እንደዛውም ደግሞ ባለፈው ትግራይ ክልል ላይ ሌትሊ በአይካፖች እና በተለያዩ አጋር ድርጅቶች ቤዝላይኑን አጠንተን በዛ አግባብ የቴስቲንግን ጀንደር ቤዝድ ቫዮለንሶችን ማኔጅ የማድረግ ከዛም ደግሞ የትሪትመንት እንደ ኬራዎች በየአግባቡ ስለሰራን በተቻለ መጠን ካሉ ጤና ፕሮግራሞች ኤች አይቪን ሪስቶር እና ሪዚዩም ለማድረግ ተችሏል።
እስካሁን በተሰሩ ኤችአይቪ ኤድስን የመከላከልና የመቆጣጠር ስራዎች ጥሩ ውጤት መመዝገቡ በኤችአይቪ ቫይረስ ታሞ የሚማቀቅ ሰው እንዳይኖር፣ በበሽታው የሚሞቱ ሰዎች ቁጥርም በከፍተኛ ሁኔታ እንዲቀንስ፣ የኤችአይቪ ኤድስ ስርጭት ምጣኔ ሀብትም እንዲቀንስ ረድቷል። በቫይረሱ የተያዙ ሰዎችም ቀደም ሲል አወሳሰድ አስቸጋሪ በሆነ መልኩ ብዙ መድኃኒቶችን ከመውሰድ በቀን አንድ ክኒን ብቻ በመውሰድ ከቫይረሱ ጋር ከመኖር ባለፈ በሽታው ወደ ሌሎች ሰዎች እንዳይተላለፍ ማድረግም ተችሏል። ዶክተር ሰብለ እንደሚሉት አሁን እየተደረጉ ባሉ ጥናቶች ደግሞ መድኃኒቱን በሁለት ወይም በስድስት ወር አንዴ መውሰድ የሚያስችሉ ግኝቶች ላይ እየተደረሰ ነው። ኤችአይቪ እንዳይዝ የሚሰጥ ክትባት ወይም ኤችአይቪ ከያዘ በኋላ የሚፈውስ መድኃኒት ግን እስካሁን አልተገኘም። በመሆኑም የሕክምና መሻሻሎቹ ህብረተሰቡን በተለይ ወጣቶችን ሊያዘናጉ እንደማይገቡና ራሳቸውን ከቫይረሱ እንዲጠብቁ አቶ ፈቃደ ይመክራሉ።
ሳይለንት ኪለር ነው ኤችአይቪ። ምክንያቱም ሰው እንደተያዘ ስለማይታመም፣ መቼ እንደተያዘ ስለማያውቅ እና ከማን እንደተያዘም ስለማያውቅ ጫንቀው ላይ ከወጣ በኋላ ስለሚያገኘው አሁን ያለው ወጣት ማንንም ባያምን ለማንኛውም አይነት የግብረ ስጋ ግንኙነት ሲጋለጥ አስገዳጅ ሆኖ ከተገኘ በኮንደም መጠቀም፣ አለዛ ግን ከጋብቻ በፊት መቆጠብ፣ አንድ ለአንድ መወሰን በጣም አስፈላጊ ነው የሚል እምነት አለኝ። ማንኛውም ወጣት በሚያደርገው ሁሉ ግራና ቀኝ አይቶ ራሱን ቢጠብቅ ማሳሰብ እወዳለሁ።
በጤና ጥበቃ መረጃ መሰረት በአሁን ወቅት ኢትዮጵያ ውስጥ ከ610,000 በላይ ዜጎች ከቫይረሱ ጋር የሚኖሩ ሲሆን ከ500,000 በላይ የሚሆኑት ደግሞ የጸረ HIV መድኃኒት ይወስዳሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። አሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዷችንን ነው እየተከታተላችሁት ያላችሁት። በአሜሪካ ድምጽ ራዲዮ የሚተላለፉ ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ መከታተል ትችላላችሁ።
አድማጮቻችን ለሚኖራቸው አስተያየቶች @voaamharic የፌስቡክ #voaamharic የኤክስ ገጻችን ነው። ተከተሉን፣ አስተያየታችሁንም አጋሩን።
ተከታዩ መሰናዷችን ደግሞ በኢትዮጵያ በስፖርት ዘገባዎቹ ብቻ ሳይሆን ከስፖርት ጋር የተያያዙ ታሪካዊ ክንዋኔዎችን ለሕዝብ በማድረስ የሚታወቀውና በዚህ ሳምንት ሕይወቱ ያለፈውን የጋዜጠኛ ገነነ መኩሪያን ሕይወት የሚዳስስ ይሆናል። በሚል ቅጽል ስሙ የሚታወቀው አንጋፋው የስፖርት ጋዜጠኛና ታሪክ አዋቂ ገነነ መኩሪያ ደረበት ህመም በ58 ዓመቱ ህይወቱ ያለፈው ሰኞ ሌሊት ነበር። ስርዓተ ቀብሩም ረቡዕ ጥር 15 2016 ዓ.ም በመንበረ ጸባዖት ቅድስት ስላሴ ካቴድራል ተፈጽሟል።
ስፖርትን ከታሪካዊ ወጎች ጋር በሚያሰናኝበት ቀልብ ሳቢ አቀራረቡ የሚታወቀው ገነነ መኩሪያ ወይም ብዙ ጊዜ የጋዜጣው መጠሪያ አድርጎት በነበረው ሊብሮ እየተባለ በቅጽል ስሙ ይጠራ የነበረው ይህ የስፖርት ጋዜጠኛ፣ ደራሲና ጸሐፊ አገራዊ ስፖርታዊ ክንውኖችን አስመልክቶ በህትመትና የብሮድካስት ብዙሃን መገናኛዎች በሚሰጣቸው ትንታኔዎች ይታወቃል። ያካበተውን ጠቅላላ እውቀትና መረጃ ከ5 በላይ በሚሆኑ መጽሐፍቱ ቀንብቦ ለትውልድ ለማስተላለፍ ችሏል። ገነነ በስፖርቱ ዘርፍ ላበረከተው የአመታት አስተዋጽኦም የአፍሪካ እግር ኳስ ፌዴሬሽን ካፍ በ2009 ዓ.ም የጎልደን ኦፍ ሜሪት ሽልማት አበርክቶለታል። አስማማው አየነ ቤተሰቦቹንና የሙያ ባልደረቦቹን አነጋግሮ ስራዎቹን በሚከተለው ዘገባ ያስቃኘናል።
ጊዜው በ1970ዎቹ ነው። ካደገባት ሻሸመኔ ወደ አዲስ አበባ ተቀላቅሎ የገባው ገነነ መኩሪያ ተግባረድ ኮሌጅ እየተማረ የሚወደውን የኳስ ሕይወት ደግሞ በሜታቢራ ቀጥሏል። ቅዱስ ጊዮርጊስ ከሜታቢራ ሊጫወቱ እየተዘጋጁ ነው። ገነነ በወቅቱ ዝነኛ ስለነበረው ጀርመናዊ ተጫዋች ቤከን ፓወር ጎል የማግባት ጥበብ ለተጋጣሚ ተጫዋች ኃይሌ ካሴ ኳሱ እስከሚጀመር ድረስ ይነግረዋል። ይህ ቀን የእሱን መታወቂያ ሊብሮ የተሰኘውን ቅጽል ስም ወለደ። እንዴት የሚለውን የታሪኩን ክፍል ወንድሙ አለማየሁ መኩሪያ ይቀጥላል።
ቤክን ባወር የሚባል ኳስ ተጫዋች ነበር ጀርመናዊ። እሱ ከኋላ ሄዶ ዲፌንስ ላይ ስለሚጫወት ከኋላ ሄዶ ሲያገባ እነሱ ሊብሮ ይሉታል ያን ፈረንጆቹ። ስለዚህ ያንን ነገር መተግበር ይፈልግ ነበር። ለኃይሌ ካሴ ያወራው ነበር የሚባላ የታና ጊዮርጊስ ሲጫወቱ ኢትዮጵያ ሻምፒዮን ከኋላ ሄዶ አግብቶባቸዋል 4 ጥራት አልፎ ኃይሌ ካሴ ነው ሊብሮ ማለት ይሄ ነው ያለው ሲመለስ ከኋላ ኃይሌ ካሴ ሊብሮ አለ።
ከዚህ ጊዜ ጀምሮ መለያው በሆነው ሊብሮ ቅጽል ስሙ የሚታወቀው አንጋፋው የስፖርት ጋዜጠኛና ታሪክ አዋቂ ገነነ መኩሪያ ባደረበት ህመም በ58 ዓመቱ ህይወቱ ያለፈው ባለፈው ሰኞ ሌሊት ላይ ነው። ስፖርትን ከታሪካዊ ወጎች ጋር በሚያሰናኝበት ቀልብ ሳቢ አቀራረቡ የሚታወቀው ገነነ መኩሪያ ወይም ሊብሮ ውልደቱ በይርጋለም ቢሆንም ያደገው ግን ሻሸመኔ ነው። የቤተሰቡ 7ኛ ልጅ የሆነው ገነነ አብዝቶ በሚወደው እግር ኳስና የንባብ ፍቅሩ በቤተሰብ ዘንድ እንደሚታወቅ ወንድሙ አለማየሁ መኩሪያ ይናገራል።
ገነ ከልጅነቱ ጀምሮ ማንበብ ይፈልጋል፣ ማንበብ ይወዳል። ግን አንብቦ ማሳወቅ ነው ይፈልጋል። ሰው ሲያውቅ ደስ ይለዋል። እሱ የሚያበረታታው ሰው ሲያውቅ ደስ ይለዋል። ግን ስለሱ ስለጻፋቸው ነገሮች ምናምን አንተ መልሰ ስትነግረው እሱን አይደለም የሚፈልገው፣ አንተ እንድታ ሌላ ነገር ማሳወቅ ነው የሚፈልገው ብዙ ጊዜ። ስለዚህ ከልጅነቱ ጀምሮ ማንም የሚከለክለው የለም ያንን ለማድረግ። ጋዜጣም ሲያዞር ጋዜጣ ላይም ከሚወስ ከሚያዞራት አስር ጋዜጣ አንዷን ጋዜጣ በአስር ሳንቲም የሚሸጠው አንዱን ጋዜጣ ይወስዳል። ስትጨርስ የሚሰጥ አስር ሳንቲም ነው፣ ግን አንዱን ጋዜጣ ነው ይዞ የሚሄደው። እሱ ከሳንቲሙ ይልቅ ጋዜጣውን ይዞ ይሄዳል። ይሄ ምንድነው? ማንበብ የማንበብ ተግባር ነገር ነው። ግን ብዙም ቤት ውስጥ አይውልም። አብዛኛውን ጊዜ ኳስ ሜዳ ነው የሚውለው። ጠዋት ወጣ፣ ብዙ ጊዜ የሚመለሰው ማታ ጊዜ ከልጆች ጋር ጫውቶ ከልጆች ጋር ሲያወራ ውሎ የሚመለሰው ከአብዛኞቻቸው። ግን አባታችን አይከለክለውም። እሱና የእሱን ታላቅ አይከለክላቸውም። ቆይተው ሲመጡ ያው ትምህርትም ጥሩ ስለሆነ ብዙ ጊዜ ስለሚያነብ አይከለክለውም በሚያደርገው ነገር። ግን ብዙ ጊዜ ቤት ውስጥ በስራ ምንም አይሳተፉም። እሱ እኛን የምንሳተፈው በአብዛኛው በስራ ሆቴልም ስለነበረን እኛንን አብዛኞቻችን እኛ ቤት ሰራተኛ አይገጠም። ሁላችንም ነው የምንሰራው፣ የምናስተናግደው እኛንም እንሰራው ምን። እሱ ግን አብዛኛው ጊዜ እዛ ውስጥ አይውልም። ለምን? እቺ ኳስ ሜዳ ላይ ብዙ ስለሚያዘነብን ከዛ ውስጥ እንዳይወጣ ስለሚፈልግ አባታችን እዛ ላይ ነበር ምንሱ።
ገነነ መኩሪያ ሀገራዊ ስፖርታዊ ክንውኖችን አስመልክቶ በህትመትና የብሮድካስት ብዙሃን መገናኛዎች በሚሰጣቸው ትንታኔዎች ይታወቃል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን የስፖርት ክፍል ዘጋቢና የኢትዮጵያ ስፖርት ጋዜጠኞች ማህበር ፕሬዚዳንት የሆነው ነዋይ ይመር በስፖርት ጋዜጠኝነት ሙያው ከገነነ ጋር ለረጅም ዓመታት የዘለቀ ወዳጅነት እንዳላቸው ገልጾ እውቀቱን ሳይሰስት የሚያጋራ ነበር ሲል ይመሰክራል።
ገና ኢቢሲ ተቀጥሬ አንድ ዓመት ተኩል እንደሰራ ነው። የዛን ጊዜ ያው ኢቢሲ ብቻ ስራ ነበር፣ የሚዲያ አብዛኛው ዘገባ የነበረው የስፖርት። ስለዚህ የዛን ጊዜ የመከታተል ዕድሉም ስለነበረው እኛ አካባቢ ድረስ በመምጣት ነው እኔን ኮች ለማድረግ የመጣው። ያው ከዛ በፊት እንግዲህ በሊብሮ ነው የማውቀው እንደ ጋዜጣ አዘጋጅ፣ እንደ ጋዜጣ ባለቤት። ከዛ ውጭ አላውቀው ነበር። የዛን ጊዜ መጥቶ በጣም ብዙ ነገር ነበር አድቫይዝ የሚያደርገኝ። ከዚህ በኋላም ከተዋወቀን በኋላም በተለይ በእግር ኳሱ ዙሪያ ሰፊ የሆነ ልምድ ከተጫዋችነት ጀምሮ የነበረው ሰው ስለነበር አሰልጥኖም ያለፈ ሰው ነው። እንዲሁም በስፖርት ጋዜጠኝነት ብዙ የሰራ ስለሆነ ያንን እውቀቱን ነበር እኛ ተከትለን እንድንሰራ ሲያደርገን ነበረ እና በዚህ መሰረት ነው እንግዲህ ለመጀመሪያ ጊዜ የሚተዋወቅ ነው።
ገነነ መኩሪያ የመጀመሪያና ሁለተኛ ደረጃ ትምህርቱን የተከታተለው በሻሸመኔ ነው። ወደ አዲስ አበባ ተዘዋውሮ የኮሌጅ ትምህርቱንና የኳስ ተጫዋችነቱን የቀጠለው ሊብሮ ለሜታ ቢራ መጫወት የጀመረው በ1976 ዓ.ም መሆኑን ወንድሙ ያስታውሳል። ገነነ ቆይቶም ወደ ብዙሃን መገናኛዎች በመምጣት ስፖርታዊ ጉዳዮችን መስራት ጀመረም። ብስራተ ወንጌል ሬዲዮና በእግር ኳስ ፌዴሬሽን የሚታተመው ጋዜጣ ስራ የጀመረባቸው መሆናቸውን አለማየሁ መኩሪያ ይናገራል።
በፌዴሬሽን የሚታተም መና ስፖርት የሚባል ጋዜጣ ላይ በተባባሪ አዘጋጅነት ይሰራ ነበር።
ሊብሮን ያቋቋመው ከዛ በኋላ ነው።
ሊብሮ ከሊብሮ በፊት ሻምፒዮን የምትባል ጋዜጣ እነመስሉ እነሱ አቶ አበበ ወልደ ጻዲቅ ምን አቶ ናቸው ስማቸውን ዘነጋሁት። በእሳቸው አስተባባሪነት አራት ነው ከነመልሱ ጋር ሆነው አራት ነው ሆነው ሻምፒዮን የምትባል ጋዜጣ የመጀመሪያ የስፖርት ግልጽ ጋዜጣ አቋቋሙ። ከዛ አንድ አመት ይመስለኛል የሰሩት። እነ መስሉም ወደ ኢንተር ወደሚለው ሄዱ። እሱም ሊብሮ ለብቻው አቋቋሙ።
ገነነ ስፖርታዊ ክንውኖችን አስመልክቶ ሊብሮ በተሰኘው ጋዜጣው በሚያቀርባቸው ዘገባዎችና መጻጥፎች አብዝቶ እንደሚታወቅ የሚመሰክረው ነው አይመር። በኋላም ወደ ብሮድካስት ብዙሃን መገናኛ ተሸጋግሮ ይሰራቸው የነበሩ በሰነድ ማስረጃዎች የዳበሩ ዘገባዎችና ትንታኔዎች በጎ ተጽዕኖ መፍጠር የቻሉ እንደነበረም ነዋይ ይናገራል።
ገነነ ያው የስፖርት ጋዜጠኞች መረጃዎችን መስጠት ብቻ አይደለም፣ መረጃ መስጠትም ያው በጣም ከሁሉም የላቀ ስራ እንደሰራ እናውቃለን። በሊብሮ ጋዜጣ በተለይ በእግር ኳሱ ላይ በአትሌቲክስም ላይ ከሚጽፋቸው ስቶሪዎች በጣም በጣም የተለዩ ነበሩ። የሚጽፋቸው ስቶሪዎች ደግሞ የነበራቸው አንግሉን ብትመለከት ለብዙ ጋዜጠኞችም ትልቅ መማሪያ የነበረ ጋዜጠኛ ነው። በነገራችን ላይ ግን ለእኔ በጣም የሚገርመኝ ነገር እንግዲህ ስቶሪዎቹን መስራት ብቻ ሳይሆን እሱ ጋዜጠኛ ነው ልንል እንችላለን፣ ግን ኢምፓክት እንዲኖራቸው በስፖርቱ ላይ አዎንታዊ የሆነ ተጽዕኖ እንዲኖራቸው እያንዳንዱ የሚጽፋቸው ጽሁፎች እዛ ላይ መሰረት ያደረጉ ናቸው። ለምሳሌ በእግር ኳሱ ብሔራዊ ቡድን ብታነሳ ብሔራዊ ቡድኑ ላይ የሚታዩ የውጤት መሸነፍ፣ ማሸነፍ፣ ልምድ ጀመረ፣ ልምድ አቆመ፣ እንደዚህ አይነት ዘገባዎችን ብቻ ሳይሆን ብሔራዊ ቡድኑ እስከምን ድረስ መጫወት ይኖርበታል፣ ከዚህ በፊት የሄደበት የአጫዋወት ሁኔታ ምን ይመስል ነበር፣ ስለ እያንዳንዱ ተጫዋች፣ ስለ እያንዳንዱ አሰልጣኝ፣ ስለ ፌዴሬሽን ውስጣዊ ሁኔታዎችም በደንብ እያነሳ በጣም የሚሞግትና በጣም በእግር ኳሱ ላይ ለውጥ እንዲመጣ የሚሰራ ጋዜጠኛ ነበር እና ለእኔ እንግዲህ ለሱ ትልቁ ነገር ተፈጥሮ ያለው ለጋዜጠኝነት ያለው ዝንባሌ እንዲሁም ደግሞ አንድ ነገር አሳካለሁ ብሎ የመነሳት ትልቅ ባህሪ አንዱ ምክንያት ነው። ከዚህ ባለፈም ደግሞ በእግር ኳሱ ላይ ተጫውቶ ማለፉ ስፖርቱ ላይ በተለይ እግር ኳሱ ላይ በጣም የተለየ ስሜት እንዲኖረው ያደረገው ይመስለኛል እና ይሄ ነገር እንግዲህ እሱን ለየት ያደርጋል ብዬ አስባለሁ።
የስፖርት ጋዜጠኛ ገነነ መኩሪያ በስፖርቱ ዘርፍ ላበረከተው የአመታት አስተዋጽኦም የአፍሪካ እግር ኳስ ፌዴሬሽን ካፍ በ2009 ዓ.ም የጎልደን ኦፍ ሜሪት ሽልማት አበርክቶለታል። ገነነ ተንቀሳቃሽ ቤተ መጻሕፍት በሚል የተወደሰበትና በተለያዩ ዘርፎች ያካበተውን ጠቅላላ እውቀትና መረጃም የአፓና ስፖርት የሚለውን ጨምሮ ከአምስት በላይ በሚሆኑ መጻሕፍቱ ቀንብቦ ለትውልድ ለማስተላለፍ እንደበቃም ነዋ ይገልጻል።
እንደ ጋዜጠኛ ወይም ደግሞ እንደ ፕሪንትም እንደ ቅርብ ጊዜ ወዲህ ደግሞ እንደ ብሮድካስት ጋዜጠኝነቱ ዘግቦ ብቻ ማለፍ ሳይሆን ለትውልድ እውቀቶቹ የሚያውቃቸው ነገሮች እንዲተላለፉለት ከትቦ አስቀምጧቸዋል። መጽሐፍ እንግዲህ ከአራት ከአምስት በላይ ነው መጽሐፎችን ያሳተመውና ይህም እንግዲህ እሱን ለየት ያደርገዋል ብዬ አስባለሁ ከብዙ ጋዜጠኞች። እንግዲህ እኛ ሀገር እንደ አጋጣሚ ሆነው ለች የሚሰጥ ሽልማት የለም። ለስፖርት ጋዜጠኞች ደግሞ የበለጠ ምንም የለም ማለት እንችላለን እንጂ ገነነ ከዛ በላይ በጣም በርካታ ሽልማቶች የሚገባው ሰው ነበር። ግን ያው ስራዎቹ በብዙዎች ዘንድ አሁን እንደምናውቀው በተለይ በስፖርት ቤተሰቡ ከስፖርቶችም ያሉ ሰዎችም ቢሆን በሚጽፋቸው ጽሁፎች በጣም ሳቢ መሆናቸው ተገልጥሎ የሚያደንቁት ሽልማት የሰጡት በውስጣቸው ብዙ ናቸው። ግን በሽልማት ረገድ እንግዲህ ካፍ ያደረገው ነገር አዲስ አበባ ውስጥ ነበር አንድ ጉባኤ ላይ ትልቅ ጉባኤ ነበር። የዛን ጊዜ ምርጫው ነበር። በጣም ብዙ ሰዎችም የአፍሪካ ሰዎች እውቅና ተሰጥቷቸው ነበር እግር ኳሱ ላይ በፈጠሩት አስተዋጽኦ። ያንን መሰረት አድርገው እንዲገነነ ለእግር ኳሱ የሰጠውን አስተዋጽኦ ትልቅ ዋጋ የሚሰጥ የሚገባውን ሽልማት አግኝቶ ነበር እና እሱ ትልቅ ነገር ነው። እንግዲህ ለሌሎች መማሪያ የሚሆን ይመስለኛል። እንግዲህ የእሱ ስራ
አንጋፋ ስፖርት ጋዜጠኛ ገነነ መኩሪያ ላለፉት አራት ዓመታት የአሻም ቴሌቪዥን ባልደረባ በመሆን የገነነና ጥቁር እንግዳ የተሰኙ ፕሮግራሞች አዘጋጅና አቅራቢ ሆኖ እንዳገለገለ ጣቢያው ህልፈት ህይወቱን ባስታወቀበት ዘገባው ገልጿል። ገነነ የነበረበት የስኳር ህመም ላለፉት ሶስት ወራት ጸንቶበት እንደቆየ የገለጹ ቤተሰቦቹ በ58 ዓመቱ በመኖሪያ ቤቱ ውስጥ ህይወቱ እንዳለፈ ለአሜሪካ ድምፅ አስታውቋል። ስርዓተ ቀብሩም ረቡዕ ጥር 15 2016 ዓ.ም በመንበረ ጸባዖት ቅድስት ስላሴ ካቴድራል ተፈጽሟል። ገነነ እንደ ቤተሰብ ብቻ ሳይሆን እንደ ሀገርን ያጣኑ ያሉት ወንድሙ አለማየሁ መኩሪያ ገነነ ሞተ የሚባለው ከሰው ልብ ውስጥ ይጠፋ ነው ይላሉ። ስለዚህም ለገነነ መታሰቢያ ሐውልት ሳይሆን በስሙ የሚሰየም የንባብ ስፍራ እንዲቋቋም ቤተሰቡ እንደሚፈልጉ ለአሜሪካ ድምፅ ተናግረዋል።
ማንበቢያ ቦታ አንድ ማዕከል ውስጥ ወይ ሙዚየም ሲሆን ቦታ በሱስም አንድ ማንበቢያ ቦታ ብትዘጋጅ የእሱ የጻፋቸው ነገሮች ሁሉ ከዚ በፊት የጻፋቸው ነገሮች ሰው እየገባ ሲያነብ ብዙ ነገር ያስታውሳል ያስታውሰዋል። እነዚህ ማንበቢያ ቦታዎች ተዘጋጅተውም ብለው ያሉትን ነገሮች በሙሉ ጻፉ ነገሮች በሙሉ ዛደርጎ ሰው ልብ ያነብ ያቀው ጥሩ ለማስታወስ ይጠቅማል። ያለፈውን ትውልድና ይሄኛውን ትውልድ ለማቀራረብ ነው ሲደክም የነበረው። ስለዚህ ይሄ ነገር ቢሆን ጥሩ ይመስለኛል።
የሁለት ልጆች አባት የሆኑና ለአራት አስርት ዓመታት በስፖርት ጋዜጠኝነት ሀገሩን በትጋት ያገለገለውን ገነነ መኩሪያን የሚዘክሩ የሽኝት ፕሮግራሞች ለማካሄድም ኮሚቴዎች ተቋቁመው እንቅስቃሴዎች እየተደረጉ ስለመሆኑ ወንድሙ አለማየሁ መኩሪያ ተናግረዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
የገነነ መኩሪያ ወይም ሊብሮን ነፍስ ይማር እንላለን ለቤተሰቦቹ፣ ለወዳጆቹና ለአጠቃላይ የስፖርት አፍቃሪዎች መጽናናትን እንዲሰጥ እንመኛለን።
ወደ ተከታዩ መሰናዶ ከማለፋችን በፊት ግን በሌላ አንድ አዲስ ሙዚቃ እረፍት እናድርግ አይደል ስመኝሽ?
አዎ፣ ሌላኛው ሰሞኑን በጣም ተወዶ መነጋገሪያ የሆነው ያስቻለው ፈጠነ አልበም ነው። አማርኛ፣ ኦሮምኛ፣ ትግርኛ፣ ጉምዝኛ፣ አረብኛና ሌሎችም ቋንቋዎች የተካተቱበት አልበም ነው። ይህ አልበም አስቻለው በተለይ ድምፅ ውስጥ ያለው ጉልበትና ልዩ ቅላጼው ዘፈኖቹ በደንብ እንዲደመጡ ያደረጋቸው ይመስለኛል። ከዛ በላይ ደግሞ በሙዚቃ መሳሪያ አመራረጥ፣ በቅንብር፣ በሁሉም ነገር የተዋጣለት ስራ ነው የሰራው።
ልክ ነው። ሙሉ አልበሙ የተዋጣለት ስራ ነው የሰራው። ለዛሬው ግን ትንሽ ሞቅ ያለውንና እመት ሸዋ እያለ የተጫወተውን ሙዚቃ ነው ለአድማጮቻችን የምንጋብዘው። በሱ እረፍት አድርገን እንመለሳለን።
Yeah.
ያስቻለው ፈጠነን እምነት ሸዋን ነው ሰምተን የተመለስነው። በሙዚቃው ዘና እንዳላችሁ እናምናለን። የእሁድ ምሽት የመስታወት መሰናዷችን አሁንም ከአሜሪካ ድምፅ ይቀጥላል።
እያስተናገድናችሁ ያለነው ስምኝሽ ቆየና ደረጀ ደስታነን። ተከታዩ መሰናዷችን ደግሞ ባለፈው ሳምንት ከመጀመሪያው የሰራተኞች ማህበር መስራች አቶ በየነ ሰለሞን ጋር አድርገነው የነበረው ቆይታ ተከታይ ክፍል ነው። ባለፈው ሳምንት እንግዳችን የነበሩት አቶ በየነ ሰለሞን ቀደም ሲል እንደተጠቀሰው በኢትዮጵያ የመጀመሪያ ሰራተኞች ማህበር መስራች ናቸው። በማህበሩ ውስጥ ዋና ጸሐፊና ፕሬዝዳንት በመሆን አገልግለዋል። ይህ ብቻ አይደለም፣ አቶ በየነ የዓለም ሥራ ድርጅት አስተዳደር ቦርድ አባልና የዓለም ነጻ ሰራተኞች ማህበር ምክትል ፕሬዝዳንት ሆነው አገልግለዋል። የአፍሪካ ሰራተኞች ማህበር በአዲስ አበባ ሲመሰረትም ተቀዳሚ ፕሬዝዳንት ነበሩ። የጡረታ ጊዜያቸው እስኪደርስ ደግሞ በአዲስ አበባ የዓለም ሥራ ድርጅት የአፍሪካ ቅርንጫፍ ውስጥ ሰርተዋል።
ልክ ነው እንግዲህ ደረጀ፣ ባለፈው ሳምንት ከእኚህ ትልቅ ኢትዮጵያዊ ጋር ቆይታ አድርገ ስለ ኢትዮጵያ ሰራተኛ ማህበር አመሰራረትና ማህበሩ በኢትዮጵያ አብዮትና የፖለቲካ ታሪክ ውስጥ ስለነበረው ሚና፣ ከዚህ ጋር ስለተያያዙ ታሪኮች ባለፈው ሳምንት አነጋግራቸው ነበር። ቆይታችሁ ግን አልተቋጭም። ስለዚህ ለዛሬ ተከታዩ ክፍል እንዲህ ተዘጋጅቷል።
ኋላ ላይ ደግሞ በታህሳስ 1962 ሊደረግ የነበረው የተቃውሞ ሰልፍ አልተደረገም። ህዝብና ተማሪ ተቆጥቷል። የጠራችሁትን ሰልፍ ለምን ሰረዛችሁ?
ሰላማዊ ሰልፍ በገና ቀን እናደርጋለን ያለው ነው።
አዎ፣ በ1962 ዓመተ ምህረት።
አዎ፣ እሱ እንግዲህ ምንድን ነው የተጠቀምነው እና ተማሪዎች በሙሉ ስራ አቁመው ዩኒቨርሲቲ ሁሉ ተዘግቶ ነበር። እንግዲህ እኛ ደግሞ ይሄንን ስላልተደረገልን በቃ ሰላማዊ ሰልፍ እናደርጋለን በገና ቀን ነው ለአንድ ቀን ብለን ይሄንንም ከ15,000 ወደ 20,000 የሚሆን ሰራተኛ በሰልፉ ይገኛል። ሰልፉ የሚመራው ደግሞ ኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን ነው የሚመራው ተብሎ ለማህበራዊ ጉዳይ ሚኒስቴር፣ ለተለያዩ መንግስት መስሪያ ቤት ግልባጭ ተደርጎላቸው ነበር። ይሄን የሰሙ እስከ ግርማ ሞገሳቸው ድረስ ተደርሰው ይሄንን የዚህ ተማሪዎቹ ስራ ማቆም እንደገና ሰራተኛ ተጨምሮበት ደግሞ ሌላ ነገር መልክ እንዳይስ ተብሎ የአገር ግዛት ሚኒስትር የነበሩ ክቡር ደጃዝማች ማነው እርገቱ የሚባሉ በአገር ግዛት ተሰብስበው ይህን ማድረሳ አቶ ጌታሁን ተሰማ እሳቸው ሚኒስትር በዛን ጊዜ አገር ግዛት ሚኒስትር ደጃዝማች ዘውዴ ነው ቤቱ ደዘውድ የሚባሉ ነበሩ። እሳቸው ሰብሳቢ ሆኖ አገር ግዛት ሚኒስትር ተሰበሰብን። በቃ ያንን ነገር ይሄ ይሆናል ያሉትን ይሄ እናደርጋለን ይሄ ደግሞ እናጠላለን የተባለ ተደረገና ከዚያ በኋላ ስምምነቱን ከተስማማን በኋላ ጃንሆይ ድረስ ሄደን የተስማማ መሆናችንን ነገሯቸው። በጣም ጥሩ ብሎ ጃንሆይን በጥሩ ነገር ተቀበሉ። እኛም ያሰብነውን ነገር ትተናል ብለን በሬዲዮና በጋዜጣ እንዲነገር አደረግን። ያ ሁሉ መቼም ህዝቡ ላያችን ላይ ብዙ ጥላቻ አሳደረ፣ ለምን አታደርጉም ነበር ብለው እና በዚህ አይነት ሰላማዊ ሰልፍ የቀረ ማለት ነው።
እንደገና ቀደም እርሶ ወደ ሞስኮ መሄዶን ተቀሰው ነበር ከዚያም ወደ ጄኔቭ እንዳመሩ ኢትዮጵያ ውስጥ የሰራተኛ ማህበሩ ከካቲት 16 እስከ 22 በ1966 ማለት ነው ተሰብስቦ ጠቅላላ አገር አቀፍ ወይም ብሔራዊ የሥራ ማቆም አድማ የካቲት 27 ለአራት ቀን ያደረገው አድማ ነበር። እርሶ የማህበሩ ፕሬዚደንት ስለነበሩ ወዲያውኑ ወደ አዲስ አበባ ተመልሰው መጡ። ከዚያ በወቅቱ የነበሩት ጠቅላይ ሚኒስትር እንዳልካቸው አድማውን እንዲያስቆሙ ጠይቀውት ነበር እርሶን። እርሶ ግን ፈቃደኛ አለመሆኑን ገልጸዋል። ለምንም ቢያሉ
ደጋፍኩ እንጂ
አዎ ማለቴ አድማውን እንዲያስቆሙ ተጠይቀው ነበር በጠቅላይ ሚኒስትር እንዳልካቸው። አድማው ቀጠለ አላስቆሙትም።
እኔ ምንድነው መጀመሪያ ነገር ተስማምተው ነው የቆየኝ ከጀኔቫ ዝመለስ እና አዲስ ጠቅላይ ሚኒስትር በሚሾሙበት ጊዜ ድሮ ያላደረገው ነው ነገር እንዴት እንደዚህ ይሆናል ብዬ ሐሳብ አቀረበ ነበር። ግን ያሁሉ ሰራተኛ ማህበር ስራ ለማቆም በቃ የነበረው እንትን ምኞት አይቼ በቃ እኔ ራሴም ከነሱ ጋር አሁኜ በቃ እንትራ ማነሱ ስራ እንዲቆም ትእዛዝ ሰጠሁት እኔ።
ስለዚህ ፈቃደኛ አልሆኑም ማለት ነው። ምንድን ነበረ ንግግራችሁ ከጠቅላይ ሚኒስትር እንዳልካቸው ጋር በወቅቱ አድማውን በማቆም ላይ? እንግዲህ አድማ በወቅቱ ትልቁ ነው። በአብዮቱ ዋዜማ የተደረገ በመሆኑ በዘውዱ ስርዓትም ሆነ ኋላም በመጣው አብዮትም ሆነ አገሪቱ ላይ ትልቅ ትርጉም ነበረው። በዚህ አድማ ጉዳይ ከጠቅላይ ሚኒስትር እንዳልካቸው ጋር የተነጋገሩት እርሶ ነበሩና ምንድን ነበር የተነጋገራችሁት? ምንድን
የተባባላችሁት? ከማንንም እንዳልካቸው መኮንን እዛ ኒውዮርክ አምባሳደር ያሉ እዛ ብዙ ጊዜ መላለስ ነበር። በጣም በጣም እንትን ጥሩ ግንኙነት ነበር። በሳቸው ጊዜ ይሄ እንዲሆን ከልቤ አልፈልግም ነበር። ግን የሰራተኛውት ምኞት ግን ለመግታት አልተቻለም እና ባኮን ይሄንን ማነው ስሙ ያቀረበው ሀሳብ እሺ በሉ ግድ የለም ብየኳ ቤተ መንግስት ይሄን ጊዜ ጃንሆይ ጋር ሰብስበን ራ ከማቆመ ቤት ብንሄድ እንደ እኔ ይሄ የማላደርገው ነገር አድርጋለሁ ብዬ አላደርግም ስላሉ ጃንሆይም ሳንቀርብ ቀረን። ከዛ በኋላ ስንመለስ የሰራተኞች ማህበር ዞሮ ዞሮ በሙሉ ኢትዮጵያ አራት ቀን ሙሉ አየሩም ባቡሩም ሁሉም ነገር ነው ስራ ያቆመው። አስመራም ኤሪትራም ሆነ ንቅናቄ የሚባል ነገር የለም እና ጥሩ ስራ ማቆም ነበር የተደረገው። በመጨረሻ እሳቸው የወከሉት የፍርድ ሚኒስትር መሐመድ ሙሜ የሚባል ነበር። እሱ ከኛ ጋር ቁጭ ብለው ሌሎችም የመንግስት ባለስልጣኖች ነበሩ። ከነሱ ጋር ተስማምተን ለጃንሆይ ድረስ ቀረብን ማለት ነው። እንዳልካቸው መኮንን ይዘው ነው ሄዱ። የስራ ማቆሙ 7 ሚሊዮን ኪሳራ ደርሷል። የሆነ ሆኖ ስራ ማቆሙ ሰላማዊ ስለነበር ሰራተኞቹ ሊመሰገኑ ይገባል ብለው ተናገሩ። እኔም በቃ ተናገር ተባልኩና በቃ ጃንሆይ ያለፈውን ችግራችን ሁሉ በቃ ሊፈጸምም ስላልቻለ ነው እንጂ በአሁኑ ጊዜ እርስዎ በደረሰበት ችግር ከጀርባው አለን ብለን መቆም ሲገባን በችግሩ ምክንያት ነው ሁሉ የሆነው ብዬ ስላልኩ በቃ በዚሁ አይነት ተሰነባበተ፣ ስራውም ጀመረ ማለት ነው። እስክንድር ደስታ የጸጥታው ጠቅላይ መምሪያ ኃላፊ ነበር ለጊዜው፣ ኮሞዶር እስክንድር ደስታ ጠርቶ ይሄድን ስንወጣ ይሄድን አሁን የተናገርከው ለግርማ መንግስት በጣም ደስ ስላላቸው እንድነግርህ ብዬ ነው ብሎ በቃ ነገረኝ ማለት ነው። እና ስራውን ጀመርን። በቃ በዙ አይነት ነው እንትን የሆነው እንጂ እኔ ከልቤ ያንን ስራ ማቆም ሁኔታ አልተደሰትኩበትም ነበር። ግን የግድ ሰራተኞች ምኞት ደግሞ የግድ ማስፈጸም ያስፈልጋል።
በለውጡ ጊዜ ደግሞ ተራማጅ የነበረው የሰራተኛው ማህበር ደርግን ከመነሻው አልደገፈም። እንዲያውም የፖሊስ ሰራዊትና የጦር ኃይሎች ወይም የብሔራዊ ጦር ደርግ መስከረም 2 ያወጀውን ጊዜያዊ ወታደራዊ አስተዳደር አዋጅ ቁጥር 1 እርሶ በፕሬዝደንትነት የሚመሩት የኢትዮጵያ ሰራተኞች አንድነት ማህበር ተቃውሞታል። እንዴት ደፈረ? ለምንስ ተቃወመው?
እንግዲህ ጃንሆይ ማነው ስሙ የወረዱት መስከረም
2
ቀን
1967
ዓመተ ምህረት ነው። ይህንን ጃንሆይ ማነው ስሙ ካወረደች በኋላ ቀጥለው የተናገሩት ደርግ አውርደናል ካሉ በኋላ ማንም ሰው ስራ ማቆምና ሰላማዊ ሰልፍ ሊያደርግ አይችልም ብለው አወጁ ማለት እኛ አስቀድመን መስከረም 5 ቀን አስቀድመን ቀጠሮ ሰብስባ ስለነበረን ይሄንን ደግሞ የግድ ፍቀዱልን ብለን ስብሰባ እንድናደር ፍቀዱልን ብለን ለደርግ ጻፈን እና ደርግ ምላሽ አልሰጠም። ህዝቡ ግን ከአስመራም ሆነ ከጠቅላላ ኢትዮጵያ ተሰብስቦ በአዳራሹ ላይ ቃተገኘ ማለት ነው። አሁን እንግዲህ እነሱ ካልሰጠኑ ማለት ይሄም ሁሉ ሰራተኛ ማንንም ሄዶ ተሰብስቦ ያለቁም ነገር ልንበትን ስለማንችል በቃ ስብሰባው እንዲቀጥል አደረኩ ማለት። ስብሰባው ሲቀጥል አጀንዳው ትቶ ወደ ለውጥ ሄደ ማለት ነው። ጉባኤው ዋናው ጉባኤው ምንድን ነው? የሁሉ ለውጥ የተደረገው የብዙ ትግል ነው እንጂ የሚሊተሪ ብቻ አይደለም። እና ከዚህ ተመርጠው በቃ ከእናንተ ጋር ደርግ ሆነ እኛም ጭምር ያለንበት ማለት ነው። ከየመስሪያ ቤቱ ታዋቂ የሆኑ ኢትዮጵያ ሰዎች ጭምር
ደርግ የወታደሩ ብቻ ሳይሆን ከሰራተኛውም ከሌላውም ሲቪል የተውጣጣ ይሁንና ሁሉም አንድ ላይ ደርግ ይባል ብላችሁ አቀረባችሁ። ከዚያ ወታደራዊ ደርግ ምን አለ? ምን ተባላችሁ?
ይሄ በሚደረግበት ጊዜ እኛ መሬት እንወርሳለን እያለ አድሃሪ ልታስገቡብን ነው ብለው እኔን ጠቅላይ ምክር ቤት ይዘና ባልኩና ጠቅላይ ምክር ቤት 25 ሰው ነው ከዚያ አራተኛ ክፍለ ጦር ሄድኩ። አራተኛ ክፍለ ጦር በዛን ጊዜ መንግስቱ ኃይለማርያም አይታወቅም፣ በኋላ ነው ያወቅነው። ቸርማን ሆኖ እነ ተስፋ ለስላሴ ቶፕ ቶፕ የሆኑ 17 የሚሆኑ ሰዎች በጻፍነው ላይ አተኩረው በቃ ብዙ ተከራከርን ማለት እና እዛው አታክ ያደረጉኝ ሁሉ እኮ ከሲአይኤ እና የድሮ መንግስት ውስጣቸው መኖራቸው ምን እናውቃለን ብለው ግን በአሽሙር ስም ሳይጠቅሱ ብዙ አይነት ተደረገ። መጨረሻ ተስማማን። የተስማማነው ምንድን ነው? በቃ ያንን ጽሁፍ እንድናስተባብል እኛንም በረጅም ምናምን የስማችን ያጠፉትን እነሱም እንዲያስተባብሉ ነበር። የእናንተ ቅደምና እኛ ዋ ደግሞ እናስብበታለን ተባለ። ወደ ስራችን ተወለ። ከዚያ በኋላ ልክ ጠቅላላ ጉባኤ አድርገን ያንን ለማሻሻል በምናደርግበት ጊዜ ልክ በቀኑ እኔ ከቢሮ ወደ ስብሰባ አዳራሽ ለመሄድ ስዘጋጅ ደበላሊንሳ ጃንሆይ ከወረዱ በኋላ አንድ ሁለት ወታደር ሻምባል ይዘው መጣና አሁን ትመለሳለሁ ብለው በቃ እኔን ዋና ጸሐፊውን ምክትል ፕሬዚዳንት የኤሪትራን ሶስታችን ኤሪትራውያን እዚህ ላይ እንድታውቀው እነሱ አስቀድሞ መክረው የእኛን ስም በቃ ከዛ ከሰራተኞች ማህበር የጻፍነውን ጠቅላላ ስራ ማቆም ትተው እነሱ ከምክትል ፕሬዚዳንቱ ጋር ተማክረው በቃ አንተ እንረዳሃለን በቃ በየጊዜ እንድትመረጥ እናደርጋለን ተብሎ ተስማምተው እኛ የዋና ጸሐፊው አቶ ፍሳጮ ተኬ ግደይ ገብረ የሚባል ከአስመራ የመጣ በስብሰባ እሱም በደረጃው ስንወርድ ከዛ ከመስሪያ ቤቱ ግብላ ድሳ አንተ ጥፋ አንተ የሚፈልጉ አታልኩ እሱ ወደ አስመራ ሄደ። እኔና አቶ ፍሳጮን እዛ አራተኛ ክፍለ ጦር ወሰዱ። አራተኛ ክፍለ ጦር ሁሉ ሚኒስቴር እንዳልካቸው ሆነ። ጠቅላይ ሚኒስትር ሁሉ ነበሩ። እኛ ስንመጣ በኋላ እያንዳንዱ ሰው ተላጭቶ ነው የሚገባው እዛ እስር ቤት ውስጥ። በቃ አንተ ምኑ ተባለ። በወታደር ታጅበን ፊት በፊት ጠመንጃ ተደግኖብን የሁሉ ሚኒስትር እያየን ተመልሰን ወደ አንድ ቢሮ አለች እዛ ከታሰር በኋላ ወደ ማታ ጊዜ ሚሊተሪ ፖሊስ ወስደው ወሰዱን ማለት ነው።
ለምን እናንተ ነጥለው ወሰዷችሁ? ከስልሳዎቹ ጋር አይደለ እንዴት አሰራችሁት?
ጸጉራችን ተስተካክሎ እነሱ ጋር እንገባ ነበር ሀሳባቸው። አቆሙና ቁም አለው በቃ ያንን ያስተካክለው። እነሱም በቃ ልብሳቸውን ልበሱ ተባለና ፊት ለፊታቸው እያዩን ወደኋላ ሄደን አንድ ቢሮ መጀመሪያ የገባንበት ነበር እዛ ላይ ወሰዱን። ወደ ማታ ጊዜ ሚሊተሪ ፖሊስ ወሰዱን። ቀላል እስር የሚባል ደብዳቤ ተጽፋ እዛ ወሰዱ። ሚሊተሪ ፖሊስ ማለት ጥብቅ እስር ቤት ማለት ነው።
ለምንድን ነው የእናንተ ቀላል እስር የተባለው?
እንግዲህ ቀላል እስር ሲባል ምንም ያደረገው ነገር የለም እና ቀላል እስር ብሎ ሲጻፍ እንግዲህ ቤተሰቦቻችን እህልም ሲያቀርቡልን አላደለም። ደግሞ እዛ እንደ አጋጣሚ ኦፊሰሮች የሚታሰሩበት መዝናኛ የነበረ ነው። ከአራተኛ ኮሎተር 10 ጊዜ ያ ቦታ ይበልጣል ማለት ነው። እዛ ልክ በወሩ ከታሰርን በኋላ ያ ሁሉ ከአራተኛ ኮሎተር የነበረው ባለስልጣን ወደ ትልቁ ቤተ መንግስት ሲሄዱ ሌሊቱ ወሰዷቸው። እኛ ከሰዓት በኋላ የቀሩት እዛ አራተኛ ክፍለ ጦር የነበሩ ሰዎች ጋር ሄደን አብረን ተቀላቅለን እዛው ታሰርን ማለት ነው። እና ሰራተኛው ስራ ሊያቆም የነበረው እነሱ የታሰሩት በግላቸው ነው እንጂ ከዚህ ከዚህ ከተጻፈው ጋር አብሮ ሊሄድ አይችልም ተባለ። ያንንም በቃ ያ ምክትል ፕሬዚዳንት ደግሞ ሰራተኛው ከተበተነ በኋላ ሌላ ጊዜ ተላልፏል ብሎ በራሱም ሆነ በሰራተኛ ማንትን አድርጎ በጽሁፍ በተነ። ስራ ሳይቆም ቀር አንድ ሁለት ፋብሪካ ነው ምናምን ብቻ ቆ ከዚያ በኋላ ነው እንግዲህ በእርግጥ የእኛ አንትቶ የእኛን የሰራተኞች ማህበር የተመሰረተ ትቶ ሌላ እነ አብርሃም ገቡ በቃ የመሰረቱት ማህበር ተብሎ የእኛን ስም በማጥፋት 17 ዓመት ነው ምናምን በሚቆሙበት ጊዜ በቃ ከአንድ ዓመት በኋላ ተፈታን። ተፈትቼም የኔ ስም ሁልጊዜ በሬዴ ነው መኪና ሲል ሁልጊዜ የኔ ስም በመጥፎ መልክ ነው የሚወራው የነበረው።
በአመቱ ነበር የተፈቱት? በአመቱ ነበር የተፈቱት? እንዴት ተፈቱ?
አንድ አመት ተኩል ተፈታን ሶስታችን።
ምን ምክንያት ሰጧችሁ ሲፈቷችሁ ለመፍታት?
ነፃ በቃ በነፃ።
አድማጮች፣ የኢትዮጵያ ሰራተኞች ማህበር መስራች ዋና ጸሐፊና ፕሬዚደንት ከነበሩት ከ95 ዓመት የእድሜ ባለጸጋው ከአቶ በየነ ሰለሞን ጋር ያደረግነው ውይይት ነበር። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
አቶ በየነ ሰለሞን ካንተ ጋር የነበራቸውና በሁለት ክፍል የተላለፈው ቆይታ በዚሁ ተጠናቋል። አቶ በየነ ከኛ ጋር ለነበራቸው ጊዜ እጅግ አድርገን እናመሰግናለን። እንግዲህ ፕሮግራማችንን ወደ ማጠቃለሉ ነን።
ልክ ነው፣ ፕሮግራማችንን እያጠናቀቅን ነው። ከዚያ በፊት ግን ለመሰናበቻ አንድ ሙዚቃ አለን። ወጣቱና ተወዳጁ ድምፃዊ ሮፍናን ለመጀመሪያ ጊዜ 2 አልበሞቹን በአንድ ላይ ሊያወጣ ነው። ከ3 ሳምንት በኋላ አድማጮች ጆሮ የሚደርሱ አልበሞች ናቸው።
አዎ፣ እንግዲህ እንደሚታወቀው ሮፍናን ከዚህ በፊት በለቀቃቸው ነጸብራቅ፣ 3 እና 6 የተሰኙ አልበሞች ልዩ ችሎታዎቹን ያስመሰከረ ልጅ ነው። አሁን ደግሞ 9 የተሰኘውን እና እንደጠቀስከው 2 አልበሞችን በአንድ ላይ የያዘ አልበም ነው የሚያወጣው። አልበሞቹ ሀራምቤና ኖር ይሰኛሉ።
ልክ ነው ስመኝሽ። መቼም እነዚህን አልበሞችና ዜማዎች ሙዚቃዎቹን በሚገባ እየተከታተልሽ ነው የሚመስለው። ይህ ሁሉ የአንቺ ስራ ነው። ለማንኛውም ለዛሬ እነዚህ አልበሞች ውስጥ የተካተተውን ዶርዜ ዲለክስ የተሰኘውን ሙዚቃ እናሰማችሁ። አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት የመስታወት መሰናዶዋችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና
እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ሰላም፣ ደህና ደሩ።